voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 9 2009 ዓ.ም ዝግጅታችን ጀምረዋል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና
ጤና ይስጥልን ቆንጂት ታዬ ነን።
የኢትዮጵያ መንግሥት የዜጎቹን መብት እንዲያከብር መልካም አስተዳደርና ዲሞክራሲን እንዲገነባ የሚጠይቅና የዩናይትድ ስቴትስ መንግሥት ኢትዮጵያን ተጠያቂ የሚያደርግ አሰራር እንዲገነባ የሚደግግ ረቂቅ ውሳኔ በዩናይትድ ስቴትስ የተወካዮች ምክር ቤት እንደገና ቀረበ።
In Ethiopia, the government now is on a very serious deterioration.
መንግስቱ በአሁኑ ወቅት እጅግ የከፋ ዘቅት ውስጥ ይገኛል። ሰዎች ይገደላሉ፣ ይታሰራሉ፣ የሰቆቃ ግርፋቶችም አሉ። ስለዚህ ይሄ ሁሉ በቃ ያለን ነው።
Enough is enough.
የዩናይትድ ስቴትስ የሕግ ምክር ቤት የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚትን ድምፅ ነው የሰማ ነው። በአብይ ርዕስ ሙሉውን ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዜና አረፍታለን። ሙሉ ጊዜያቸውንና ሕይወታቸውን ለኢትዮጵያ የሰጡት ታዋቂው እንግሊዛዊ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት በዘጠና ዓመታቸው አርፈዋል። የቀብር ስነ ስርዓታቸው የፊታችን ሰኞ በዘጠኝ ሰዓት በቅድስት ስላሴ ካቴድራል እንደሚፈጸም ታውቋል። እስክንድር ፍሬው ዘገባ አለው።
ከ1920ዎቹ የጣሊያን ወረራ እስከ ኢትዮጵያ ታሪክና ባህል ምርምር ሪቻርድ ፓንክረስትና ቤተሰቦቻቸው ለዚች ሀገር ያደረጉት የሰሩት ብዙ ነው። እኚህ ታዋቂ የኢትዮጵያ ታሪክ ተመራማሪና ወዳጅ ሪቻርድ ፓንክረስት ዛሬ በዘጠና ዓመታቸው ማረፋቸው ተገልጿል። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ ድጋፍ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት እናታቸው የጀመሩትን ውለታ በተለያዩ መስኮች ቀጥለዋል። የኢትዮጵያ ጥናት ተቋም መስራች አባል ናቸው። በኢትዮጵያ ታሪክ ላይ ያተኮሩ ከ20 በላይ መጽሐፍትንም አበርክተዋል። እናታቸውን ሲልቪያ ፓንክረስትን የተመለከቱ መጽሐፍትንም አሳትመዋል። የቀዳማዊ ኃይለ ሥላሴ መንግስት ከስልጣን መውረዱን ተከትሎ ወደ ትውልድ አገራቸው እንግሊዝ ያመሩት ፓንክረስት ዳግም ተመልሰው የመጡት በ1970ዎቹ መጨረሻ ነበር። እንደ ተመለሱም በኢትዮጵያ ጥናት ተቋም የምርምር ስራቸውን ቀጥለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴርና የባህልና ቱሪዝም ሚኒስቴር በፕሮፌሰር ሪቻርድ ፓንክረስት ሞት የተሰማቸውን ሐዘን ገልጸዋል። የቀብር ስነ ስርዓታቸው የፊታችን ሰኞ በ9 ሰዓት በቅድስት ስላሴ ካቴድራል እንደሚፈጸምም ታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት በነበረው መደበኛ ስብሰባው ሰማያዊ ፓርቲ ከአምስት ወራት በፊት ያካሄደውን ጠቅላላ ጉባኤ ተቀብሎ እውቅና መስጠቱን አስታወቀ። እውቅናው የዘገየው በማጣራት ሂደት እንደሆነም ቦርዱ ለፓርቲው በጻፈው ደብዳቤ ጠቁመዋል። የቀድሞውና የአሁኑ የፓርቲው መሪዎች በጉባኤው ሕጋዊነት ላይ ሲወዛገቡ ቆይተዋል። መለስካቸው አማሃ ዝርዝሩን ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ለሰማያዊ ፓርቲ በጻፈው ደብዳቤ ቦርዱ የካቲት 7 ቀን 2009 ዓ.ም ባካሄደው መደበኛ ስብሰባው ፓርቲው ያቀረበው የጠቅላላ ጉባኤ ሰነድ በሕጉና በፓርቲው መተዳደሪያ ደንብ መሠረት የተፈጸመ ስለመሆኑ ከመረመረ በኋላ ፓርቲው ያካሄደውን ጠቅላላ ጉባኤ በመቀበል እውቅና ሰጥቷል ይላል። በቦርዱ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ፊርማ የወጣው ደብዳቤ ሲያጠቃልልም በመሆኑም መስከረም 28 ቀን 2009 ዓ.ም ያካሄደው ጠቅላላ ጉባኤ በቦርዱ ተቀባይነት ያገኘ መሆኑን በአክብሮት እናሳውቃለን ብሏል። ፓርቲው ጉባኤውን መስከረም መጨረሻ ላይ በራሱ በፓርቲው መተዳደሪያ ደንብና በሀገሪቱ ሕግ መሠረት እንዳደረገ የሚያመለክተው ይህ ደብዳቤ የጉባኤውን ዘገባም ለቦርዱ ያስገባው ጉባኤው በተጠናቀቀ በሁለት ቀናት ውስጥ እንደነበረ ያሳያል። ይሁንና የቦርዱ ጽህፈት ቤትና ፓርቲው ጉባኤውን በተመለከተ ፓርቲው ያቀረበው ሰነድ በሕጉና በፓርቲው መተዳደሪያ ደንብ መሠረት የቀረበ መሆኑን ለመመርመር ከጥቅምት ወር ጀምሮ እስካለፈው ታህሳስ ወር ድረስ ደብዳቤዎችና ሰነዶች ሲለዋወጡ መቆየታቸውን ይጠቁማል። ፓርቲው ያላሟላው ጉዳይ እንደነበረም ያመለክታል። ያላሟላው ጉዳይ የተባለውን ግን ደብዳቤው ግልጽ አላደረገም። ይህ አሁን ውቅና ያገኘው ጉባኤ ከተከናወነ በኋላ በአዲሱ የአመራር አባላትና በቀድሞ የሰማያዊ ፓርቲ አመራር አባላት መካከል አለመግባባት እንደነበረ በአያሌ የመገናኛ ብዙሃን ሲዘገብ ቆይቷል። በቀድሞ የፓርቲው ሊቀመንበር በአቶ ይልቃል ጌትነትና በአሁኑ ሊቀመንበር በአቶ የሸዋስ አሰፋ መካከልም ውዝግቡ ገሃድ መውጣቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ሱዳን የጦር ሰራዊት ወታደሮች ባለፈው እሁድ ዋና ከተማዋ ጁባ አጠገብ የምትገኝ መንደር ወረው ቢያንስ 6 ሴቶችና ልጃገረዶችን ደፈሩ ተባለ። አንዳንዶቹን እንደውም የደፈሯቸው የጦር መሳሪያ ደግነው ነው ሲሉ የሀገሪቱ ባለስልጣናት ተናግረዋል። ይህ ድርጊት ተፈጸመ የተባለው የደቡብ ሱዳን ፕሬዚደንት ሳልቫኪር ሴቶችን መድፈርና ሌላም ወሲባዊ ጥቃት የሚፈጽሙ ወታደሮች በጥይት ነው የሚመቱት ብለው ማስጠንቀቂያ ባወጡ ከሁለት ሳምንት ባነሰ ጊዜ መሆኑ ነው። በሱዳን ህዝባዊ ነጻ አውጪ ጦር ሰራዊት አባላት የሚፈጸመው የመድፈር ተግባር እየተባባሰ መምጣቱ በሲቪሉ ህዝብ ዘንድና በፕሬዚደንት ኪርና ደቡብ ሱዳንን በአብዛኛው በተወጠረችበት በሰብአዊ ችግሮቿ በሚረዷት ሀገሮች መካከል ውጥረት ቀስቅሷል። የእሁዱ ጥቃት የደረሰው ከዋና ከተማዋ ጁባ 15 ኪሎ ሜትር ርቀት ላይ በምትገኝ መንደር መሆኑን የተነገረው በዚያ ስፍራ ባለፈው ሳምንት ማንነታቸው ያልታወቀ ታጣቂዎች አንድ የጦር ሰራዊት ጀነራል ከገደሉ በኋላ የኤስፒኤልኤ ወታደሮች ወደ አካባቢው ዘምተው እንደነበረ የአካባቢው መሪዎች ተናግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በትናንትናው የዋይት ሀውስ ጋዜጣዊ ጉባኤያቸው የአንድነት መልእክት አስተጋቡ። የአሁኑ የፕሬዝደንት ትራምፕና የጠቅላይ ሚኒስትር ኔተንያሁ ውይይት የበዛ መንገታገት ይስተዋልበት የነበረውን በፕሬዝደንት ባራክ ኦባማ አስተዳደር የነበረውን የፊተኛውን የሁለቱን መሪዎች ግንኙነት የተከተለ ነው። ሚስተር ትራምፕ ወደ ስልጣን ከመጡ ወዲህ የመጀመሪያቸው የሆነውን የሁለቱን መሪዎች የዋይት ሀውስ ውይይት የአሜሪካ ድምጽ ዘጋቢ ቢልጋሎ ተከታትሏል። አሉላ ከበደ ያቀርባል።
በእስራኤልና ዩናይትድ ስቴትስ ግንኙነት አዲስ ጅማሮ ያ ነው። ሁለቱ መሪዎች የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በትላንቱ የዋይት ሀውስ ጋዜጣዊ ጉባኤያቸው ያስተላለፉት መልእክት ጭብጥ
The United States again reaffirms our unbreakable bond.
ከፍተኛ ዋጋ ከምንሰጣት አጋራችን ጋር ያለንን የማይሰበር የግንኙነት ትስስር ዩናይትድ ስቴትስ ዳግም ታረጋግጣለች።
ሁለቱ መሪዎች እስላማዊ ጽንፈኝነትን ለመዋጋትና ኢራን የኒውክሌር ጦር መሳሪያ ባለቤት ያለመሆኗን ለማረጋገጥ በሚሰሩበት መንገድ ላይም ተነጋግረዋል።
Mr. President, you've shown great clarity and courage in confronting this challenge head on. You call for confronting Iran's terrorist regime, preventing Iran from
ሚስተር ፕሬዚደንት ይህን ፈተና እንዴት እንደምንጋፈጠው ታላቅ ቁርጠኝነትና ግልጽ አቀራረብ አሳይተዋል። የኢራንን አሸባሪ ሥርዓትና የኑክሌር ቦምብ ባለቤት ለመሆን ሊያበቃት የሚያስችላትን ስምምነት ለመጋፈጥ ይችላሉ።
አወዛጋቢውን የእስራኤል የሰፈራ ፕሮግራም አስመልክቶ ግን ፕሬዚዳንት ዶናልድ የቀደመ አቋማቸውን በማለሳለስ ለጊዜው ያቆዩት ሲሉ ነው ጠቅላይ ሚኒስትር ኔታንያሁን የጠየቁት። በቅርብ ጊዜው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፈጠሩትን ይበልጥ መቀራረብ ጨምሮ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ በመካከላቸው መልካም ወዳጅነት መስርተዋል።
ፕሬዚደንት ዶናልድ ትራምፕ ከጥቂት ቀናት በፊት ከስራ ላሰናበቷቸው የብሔራዊ ጸጥታ አማካሪያቸው ትናንት ደግሞ እጅጉን አርገው ተሟግተውላቸዋል። የሀገሪቱ የደህንነት ማህበረሰብ ማይክል ፍሊን በዋሽንግተን የሩሲያ አምባሳደር ጋር የተነጋገሩትን ውይይት ዝርዝር በህገወጥ መንገድ አሸልኮ አውጥቶባቸው ነው ይህ የሆነው ሲሉ ሚስተር ትራምፕ ተሟግተዋል። ፕሬዚደንቱ ትናንት ከጠቅላይ ሚኒስትር ኔታንያሁ ጋር በጋራ ባደረጉት ጋዜጣዊ ጉባኤ የብሔራዊ ጸጥታ አማካሪያቸውን ስራውን በያዙ በ24 ቀን እንዲለቁ ለምን እንዳስገደዷቸው አላብራሩም። ዋይት ሀውስ ባወጣው መግለጫ እርምጃው የተወሰደው ፕሬዚደንቱ በቀድሞ ጀነራል ላይ ያላቸው እምነት በመሸርሸሩ ነው ብለዋል። ይህ በዚህ እንዳለ ፕሬዝደንት ትራምፕ የሰራተኛ ጉዳይ ሚኒስትር አድርገው የሾሟቸው ሲኬኢ የሚባለው የችኮላ ምግብ ቤቶች ድርጅት ዋና ስራ አስፈጻሚው አንድሮ ፐስደር ትናንት ማታ ስማቸውን ከተሿሚነቱ አነሱ። የዩናይትድ ስቴትስ ምክር ቤት የእሳቸውን የሹመት ማጽደቂያ ምስክር ሰሚ ሸንጎ ሊቀመጥ ቀጠሮ የተያዘው ለዛሬ ነበር። በመጨረሻም የፕሬዚደንት ዶናልድ ትራምፕ አስተዳደር በሩሲያ ላይ የተጣሉትን ማዕቀቦች የዩናይትድ ስቴትስ ምክር ቤትን ፈቃድ ሳያገኝ እንዳይሰርዝ ከሁለቱም ፓርቲዎች የሆኑ የምክር ቤት አባላት ዛሬ ረቂቅ ሕግ አቅርበዋል። የሕግ አውጪው ምክር ቤት አንጋፋ የደህንነት ኮሚቴ አባል አደም ሺፍ ባደረጉት ጋዜጣዊ ጉባኤ ስራቸውን የለቀቁት የብሔራዊ ጸጥታ አማካሪው ማይክል ፍሊን ከሩሲያ አምባሳደር ጋር በሚስጥር መነጋገራቸው ይህንን ሕግ ይበልጡን አስፈላጊ አድርጎታል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እንዲሁም በ22ና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 9 2009 ዓ.ም ምሽት ፕሮግራም ነው።
በመንግሥት አስተዳደር የሥልጣን ክፍፍል ቁጥጥርና ሚዛን
የሕጉን መሠረት ዋገሩን ሲጥሉ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው ይሄ ህብረተሰብ የሚንቀሳቀሰው። እንግዲህ እነ ማዲሰን፣ እነ ቶማስ ጀፈርሰን፣ እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ ጆርጅ ዋሽንግተን መሪያቸው ናቸው። ሌሎቹም ምንድን ነው መርሳት የለብን ያችኛው አሜሪካ ማለት በ1789 ህገ መንግስት ይዛ የተወለደች ይህ ህገ መንግስት ሲቀረጽ ለማን ነው? ህገ መንግስት ሲቀረጽ ሴቶችን ያቀፈ አልነበረም። አንደኛ ነጭ መሆን አለብህ፣ ሁለተኛ ሶስተኛውን
ዶክተር ብሩክ ኃይሉ በሁለተኛው አጋማሽ ውይይታችን ይዘው ይመለሳሉ። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በሦስቱ የመንግሥት አስተዳደር ዋልታዎች ምንነት ዙሪያ የተጀመረው ትንታኔ ነው የሚቀጥለው። አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ለዛሬ በአብይ ርዕስነት የተያዘው የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ የጀመረው ውይይት ነው። የኢትዮጵያ መንግሥት የዜጎቹን መብት እንዲያከብር መልካም አስተዳደርና ዲሞክራሲን እንዲገነባ የሚጠይቅና የዩናይትድ ስቴትስ መንግሥት ኢትዮጵያን ተጠያቂ የሚያደርግ አሰራር እንዲገነባ የሚደነግግ ረቂቅ ውሳኔ በኮንግረሱ እንደገና ቀርቧል። የኢትዮጵያን የሰብአዊ መብቶች ይዞታ በጽኑ የሚኮንነው ረቂቅ ውሳኔ በሕግ አውጪው የኮንግረሱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት ጸሐፊነትና በሌሎችም አጋርነት ነው በድጋሜ ለዚህ ውሳኔ የቀረበው። ለመሆኑ ይህ በተደጋጋሚ በኮንግረሱ ጠረጴዛ ለውሳኔ የሚቀርበው ሕግ ምን ፋይዳ አለው? ሄኖክ ሰማግዜር የሕጉን ረቂቅ ጸሐፊ ኮንግረስማን ክሪስ ስሚትን አነጋግሯል። ተከታዩን ዘገባ ይዟል።
በዩናይትድ ስቴትስ አዲስ አስተዳደር ከተመሠረተ አንድ ወር አልፎታል። የሕግ አርቃቂና የሕግ አጽዳቂው ኮንግረስም ሆነ የሕግ አስፈጻሚው የመንግሥቱ አካል በሪፐብሊካን ፓርቲ ቁጥጥር ስር ነው። ሪፐብሊካኑ የኒው ጀርዚ ኮንግረስማን ክሪስ ስሚት የሕግ አርቃቂውን የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ይመራሉ። በኢትዮጵያ ላይ የጻፉት ረቂቅ ውሳኔ በሌሎች የኮንግረስ አባላት ዴሞክራቶችን ጨምሮ ድጋፍ ያለው እንደሆነ ተናግረዋል። ክሪስ ስሚት በኢትዮጵያ የሰብአዊ መብት ይዞታና የአስተዳደር እክሎችን አስመልክቶ በተደጋጋሚ ፖሊሲ ሲቀርጹ የቆዩ ፖለቲከኛ ናቸው።
አዲስ ረቂቅ ውሳኔ ይዘናል። ማይክ ኮፍማንና ሌሎች የኮንግረስ አባል የሕዝብ ተወካዮችም ድጋፋቸውን ሰጥተውናል። ሕጉን አስተዋውቀናል። በኢትዮጵያ የሰብአዊ መብት ሁኔታውን ለማሻሻል ወሳኝ ሕግ ይሆናል የሚል እምነት አለን። መንግሥቱ በአሁኑ ወቅት እጅግ የከፋ አዘቅት ውስጥ ይገኛል። ሰዎች ይገደላሉ፣ ይታሰራሉ፣ የሰቆቃ ግርፋቶች አሉ። ስለዚህ ይሄ ሁሉ በቃ እያልን ነው።
በመስከረም ወር የኒው ጀርዚው ሪፐብሊካን ኮንግረስማን ከሌሎች ዴሞክራቶች ጋር በመሆን በኢትዮጵያ መንግስት ላይ ረቂቅ ውሳኔ አስተዋውቆ ነበር። በዚያ ወቅትም በቃ የሚል መልእክት አስተላልፈው ነበር። በአዲስ መልኩ የቀረበው ህግ እንደገና ለውሳኔ ሲቀርብ ታዲያ ኢትዮጵያ በአስቸኳይ ጊዜ አዋጅ ላይ ትገኛለች። ውሳኔው ምን ፋይዳ ይኖረዋል? በኢትዮጵያ ያለውንስ ሁኔታ እንዴት ይቀይራል? ክሪስ ስሚዝ እንደዚህ ይመለከቱታል።
We've actually gotten worse and the state of emergency is being used as a pretext. There are some problems.
ሁኔታዎች ክፉኛ አሽቆልቁለዋል። አሁን ያስቸኳይ ጊዜ አዋጁን እንደ ማስመሰያ ምክንያት ነው የማየው። በርግጥ በሀገሪቱ ችግሮች አሉ፣ በሌሎች ሀገሮችም እንዲሁ ፈተናዎች አሉ። በኢትዮጵያ ግን የጸጥታ ስጋትን እንደ ከለላ በመጠቀም በአዋጅ ዜጎችን ማሸማቀቅና ማስፈራራት የኢትዮጵያ መንግስት የያዘውን መንገድ አሁኑኑ በፍጥነት መቀየር አለበት።
በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲንም ምላሽ ጠይቀናል። የኮንግረሱ ረቂቅ ውሳኔ ለኮንግረስ ጠረጴዛ ሲቀርብ ዝርዝሩን ተመልክተን አስተያየት እንሰጣለን ሲሉ የኢትዮጵያ ኤምባሲ ቃል አቀባይ አቶ ተስፋዬ ወልዴ በዛሬው ዕለት ተናግረዋል። ከዚህ ቀደም በኢትዮጵያ የሰብአዊ መብት ይዞታና አስተዳደራዊ ሁኔታን በማጤን ዩናይትድ ስቴትስ ልትከተል የሚገባትን ፖሊሲ አቅጣጫ በሕግ ውሳኔ ለማጽናት ያሰቡ ረቂቆች በኮንግረስ አባላት ሲወጡ ኤምባሲው በረብጣ ዶላር የኮንግረስ ደጅ ጠኚ ወትዋቾችን ቀጥሮ ሲከላከል ቆይቷል። ፕሬዚዳንት ዶናልድ ትራምፕ በአፍሪካ የሚኖራቸው ፖሊሲ ምን እንደሚሆን ብዙዎችን እያነጋገረ ባለበት በአሁኑ ወቅት ኮንግረስማን ክሪስ ስሚዝ የሰብአዊ እርዳታን አስመልክቶ ለውጥ እንደማይኖር ለአሜሪካ ድምፅ ሬዲዮ ሲናገሩ፣ መልካም አስተዳደርና ዲሞክራሲን አስመልክቶ ከኮንግረስ ለትራምፕ አስተዳደር የሚተላለፉ መልእክቶችን እንዲህ አብራርተዋል።
The hope is that, and I'm requesting this, we're going to do it a letter very shortly, as soon as we know who the new assistant secretary is.
ተስፋችን በዚህ ሂደት ውስጥ ለውጭ ጉዳይ ሚኒስትሩ ደብዳቤ እንጽፋለን። የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትሩ ከታወቁ በኋላ በኢትዮጵያ የምንከተለውን ፖሊሲ ከላይ እስከታች እንደገና መገምገም አለብን የሚል መልእክት እናስተላልፋለን።
ኮንግረስማን ክሪስ ስሚዝ በኢትዮጵያ ጉዳዮች በርካታ ህጎችን ያረቀቁና በተደጋጋሚ የምስክር ሰሚ ሸንጎዎችን ያስቻሉ ሕግ አውጪ ናቸው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከካፒታል ሂል።
አመሰግናለሁ ሄኖክ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች የተቀሰቀሰው ግጭት መቀጠሉንና በዚህም በሁለት ቀናት ውስጥ የ18 ሰዎች ሕይወት ማለፉን በደቡብ ኦሮሚያ በነገሌ ቦረና አቅራቢያ የሚኖሩ ነዋሪዎች ገለጹ። የጉጂ ዞን የጸጥታ ኃላፊ ችግሩን በመንግስት በኩልና በባህላዊ መንገድ ለመፍታት እየሞከርን ነው ብለዋል። ሰሞኑን በኢትዮጵያ ለሚገኙ የሀገር ውስጥ የመገናኛ ብዙሃን መግለጫ ሰጥተው የነበሩት የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ አዲሱ አረጋ ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ነበር። ጽዮን ግርማና ሶራ ሀለኬ ተከታዩን ዘገባ አጠናቅረዋል። ጽዮን ግርማ ይዛ ቀርባለች።
የኦሮሚያ ክልልና የኢትዮጵያ ሶማሌ ክልል በአራት ድንበሮች የሚዋሰኑ ሲሆን እነርሱም በምስራቅ ሐረርጌ፣ በምዕራብ ሐረርጌ፣ በባሌ፣ በቦረናና በጉጂ ዞኖች ነው። በእነዚህ ተዋሳኝ ቦታዎች ላይ ተደጋጋሚ ግጭቶች እንደሚከሰት ሲዘገብ ቆይቷል። መረጃውን ለአሜሪካ ድምጽ የሰጡ ነዋሪዎች እንደሚሉት ደግሞ ግጭቱ እስከ ትላንት ምሽት ድረስ ቀጥሏል። ትላንትናና ከትላንት በስቲያ በነገሌ ቦረና አቅራቢያ በሚገኙ 5 የቀበሌ ገበሬ ማህበራት ጦርነት የመሰለ ግጭት መፈጠሩንና ከሶማሌ ክልል መጡ ባሏቸው ልዩ ኃይሎች በቦረና አካባቢ የሚኖሩ ነዋሪዎች ላይ ጥቃት እንደደረሰባቸው ተናግረዋል። በአካባቢው ነዋሪ የሆኑና ስማቸውን መጥቀስ ያልፈለጉ አንድ ነዋሪ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ በጥቃቱ የሰዎች ሕይወት ጠፍቷል፣ ንብረት ወድሟል፣ ሰዎች ከቀያቸው ተፈናቅለዋል ብለዋል።
የትላንትናው ብቻ አይደለም፣ ከትላንት ወዳ በፊት ያለው ጦርነትን ብዙ ሰው ሞቶብናል። ትላንት ወዳ ያለው ጦርነት የሞተብን ወደ 18 ሰው አካባቢ ነበር የሞተብን፣ ወደ 36 አካባቢ ሰው ነበር የቆሰለብን። ግን የሞተ ሰው ሊጨምር ይችላል።
ነዋሪው ጦርነት የሚል ስያሜ በሚያሰጥ ሁኔታ ግጭት እንደነበር እኚሁ ግለሰብ አያይዘው አብራርተዋል።
አንደኛ በጉሜ ኤልደሎ ወረዳና በሊበን ወረዳ ዙሪያ ያለው ቀበሌዎች በሶማሌ ልዩ ፖሊስ የሚባልና ታጣቂ እና የመደበኛ ፖሊስ ናቸው እኛን መጥተው የዋጉት። ቢያንስ ወደ አምስት አቅጣጫ ነበር የዋጉብን። አንደኛ ፉንዳን አገርሱ የሚባል የስምንቶ ገበሬ ማህበር አካባቢ ነው። ሁለተኛው የቆራቴ አርብቶ አደር ገበሬ ማህበር አካባቢ ልዩ ስም ኢጃሩ የሚባል ቦታ ነው። ሶስተኛ ሀዴሳ አርብቶ አደር ገበሬ ማህበር ልዩ ስም ኦዳዲም የሚባል ቦታ ነው። ሁለተኛ ጅርምቆን የሚባል እዛው ገበሬ ማህበር ጀርሙቆን የሚባል የዳዋ ወንዝ አካባቢ ነው። ሶስተኛ ቡሩሪ የሚባል ቦታ አካባቢ ነው። ያላቸው መሳሪያ በጣም ልዩ የሆነ መሳሪያ፣ ዘመናዊ የሆነ መሳሪያ ነበር የያዙት። ክላሽንኮቭ ፒኬኤም መትረየስ የሚባል መሳሪያ ነበር። ሶስተኛ መኪና ላይ የሚጠመድ 50 ካሊበር የሚባል ትልቅ መሳሪያ፣ እንደዚህም እንደ ባዚቋ የሚተኩስ ትልቅ ጥይት በካፉ የሚወጣው እንደ መትረየስ የሚተኩስ መሳሪያ ነው። ሶስተኛ እንደ ቡምቢላጅ ነገር የሚተኩስ ትልቅ መሳሪያ ነው። በዛም ባዙቃ አለ፣ የተለያዩ መሳሪያዎች አሉ። በዚህ ነበር የዋጉ።
የአካባቢው ነዋሪዎች ጥቃቱ እየተፈጸመብን ያለው ልዩ በተባሉ ኃይሎች መሆኑን የሚገልጹ ሲሆን ይህንን ልዩ ፖሊስ መሆናቸውን በምን አወቃችሁ? ምን ማስረጃ ሳላችሁ? በሚል ተጠይቀው ነበር።
በጣም ብዙ ማስረጃ አለን። በጣም የተለያዩ ማስረጃ አለን። ሙሉ ትጥቅ የታጠቀ ህዝብ ነው። እንደዛም ሚሊተሪ የለበሱ ናቸው። እንደዛ ግን ደግሞ መሳሪያቸው በጣም ልዩ የሆነ መሳሪያ ነው ያላቸው። እንደዛም መታወቂያ የምንላቸው አለ። የኢፌዴሪ መከላከያ ሰራዊት መታወቂያ የምለው አለ። እንደዛም የልዩ ፖሊስ የክልል መታወቂያ አለ። የተለያየ መንገድ ነበር ያረጋግጥ ነው። በዛ ግን ደግሞ በሰው እይታ ያየ ነው አለ። ቦታ ልከን የመከላከያ ሰራዊት ሄዶ አረጋግጠዋል፣ አይተዋል። የታጠቀ ኃይል ነው ብለን የምናረጋግጠው የተለያየ መንገድ ነበረ። በዚህ መንገድ ነው ያረጋግጥ ነው። ከሶማሌ የመጣ ኃይል ነው ያገኘናቸው። እዛ ውስጥ አንደኛ ልዩ ፖሊስ የሚባል ልዩ ኃይል እንደሚባለው ልዩ ፖሊስ የሚባል አለ፣ መደበኛ ፖሊስ አለ፣ እንደዛም የአካባቢ ታጣቂዎች አሉ። አራት አይነት ጦር ነበረ የወገን ያለን።
ይህንኑ በተመለከተ የጉጂ ዞን የሰላምና የጸጥታ ኃላፊ የሆኑትን አቶ አዶላ ሚይሶ ተጠይቀው ነበር። ግጭቱ መኖሩን አምነው ጉዳዩን በመንግስትና በባህላዊ መንገድ ለመፍታት እየሞከሩ እንደሆነ ተናግረዋል።
ችግሩን በመንግስት በኩልና በሰላማዊ መንገድ ለመፍታት እየሞከርን ነው። ጉዳዩ ድንበር ለማስፋት መሆኑ ይገባናል። ህብረተሰቡ ላይ ጉዳት እንዳይደርስ እየሰራን ነው። ለመንግስት ባለሥልጣናትም አሳውቀናል። ይህንኑ የመንግስቱን ባለሥልጣናት በሰላማዊ መንገድ መፍታት እንዳለብን ነው የነገሩን። ሀገሪቱን እያስተዳደረ ከሚገኘው ኮማንድ ፖስትም የተነገረን እንዲሁ በሰላም እንድንፈታው ነው።
አያይዘውም ድንበሮቹ በህጉ መሰረት በተቀመጠው መስፈርት መሰረት መተዳደር እንዳለባቸው የኦሮሚያ ክልል መስተዳድር መግለጹን ተናግረዋል። በሌላ በኩል ይህን ግጭት በተመለከተ ሰሞኑን በሀገር ውስጥ ለሚገኙ መገናኛ ብዙሃን መግለጫ ሰጥተው የነበሩት የመንግስት ኮሚኒኬሽን ጉዳዮች የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ በበኩላቸው ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ከፌዴራል መንግስትና ከሶማሌ ክልላዊ መንግስት አመራሮች ጋር ተወያይተው ዘላቂ መፍትሄ እንደሚያፈላልጉ ገልጸው ነበር።
እናመሰግናለን ሶራና ጽዮንን። ወደ ተከታዩ ዘገባ እናልፋለን። በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት መሆኑን የገለጸው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የተለመደው የቪዛ አሰጣጥ ሂደት መቀጠሉን አረጋግጧል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ባወጣው መግለጫ ነው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ተሰራጩ ላላቸው የሐሰት መረጃዎች ምላሽ የሰጠው። በዚህም መሰረት በቪዛ አሰጣጥ ላይ እገዳ ተደርጓል በሚል የሚናፈሰው ወሬ ሐሰት ነው ብሏል። የተለመደው የቪዛ አሰጣጥ ሂደት መቀጠሉንም አረጋግጧል። የቪዛ ማደሻ ጊዜያቸው ካለፈ 12 ወራት ያልሞላቸው አመልካቾች ለቃለ መጠይቅ ሳይቀርቡ እንዲታደስላቸው ማመልከት የሚችሉ መሆኑንም አስታውቋል። የተለመደውን የደህንነት ፍተሻ የግድ ማለፍ እንደሚጠበቅባቸው፣ እንዳስፈላጊነቱም ከቆንስላ መኮንን በሚቀርብ ጥያቄ መሰረት ለቃለ መጠይቅ ሊቀርቡ እንደሚችሉ ግን ጠቁሟል። እድሜያቸው ከ14 እስከ 79 ዓመት የሆነ አመልካቾች ከአንዳንድ የቪዛ አይነቶች በስተቀር በአካል በመገኘት ማመልከት እንደሚጠበቅባቸውም ኤምባሲው በመግለጫው ጠቁሟል። በፕሬዝዳንት ዶናልድ ትራምፕ ያሰጻሚ ተዛዝ ገዳይ ተጣለባቸው የሰባቱ ሀገራት ዜጎች ጉዳይም በመግለጫው ተጠቅሷል። በፍርድ ቤት የተጣለው የግድ ውሳኔ በአሜሪካ የውጭ ጉዳይ መስሪያ ቤት ተቀባይነት ያለው መሆኑን ነው መግለጫው ያስተዋወሰው። እናም የሰባቱ ሀገራት ዜጎች በተለመደው የቪዛ አሰጣጥ ስርዓት ማመልከት ይችላሉ ነው ያለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቅርብ ተባባሪዎቻቸውና የምርጫው ጊዜ አማካሪዎቻቸው ከሩሲያ ቅርብ ግንኙነት ነበራቸው የሚለውን ወሬ አልተቀበሉም። ከብሔራዊ ጸጥታ አማካሪነት ስልጣናቸው ለመውረድ ለተገደሉት ማይክል ፍሊን ትናንት ተከላክለውላቸዋል። ፍሊን ከሩሲያ ባለስልጣኖች ጋር ያላቸውን ግንኙነት አስመልክቶ ለተፈጠረው ጭቅጭቅ ትራምፕ ተጠያቂ ያደረጉት ጥቅስ ህገወጥ በሆነ መንገድ የመረጃ ሾልኮ መውጣት ያሉትን ነው። በጉዳዩ ላይ ነጻ ምርመራ ቢደረግ የትራምፕ አስተዳደር ችግር ላይ ይወድቃል ሲሉ አንድ ተንታኝ መናገራቸውን የአሜሪካ ድምጽ ዘጋቢ ላቲካ ሆክ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳዬ ዘገባውን ታቀርባለች።
ፕሬዚደንት ትራምፕ ትላንት ረቡዕ ለፍሊን ውድቀት የሀገሪቱ ሚዲያንና የስለላ ማህበረሰብን ተጠያቂ አድርገዋል።
I think it's very, very unfair what's happened to General Flynn, the way he was treated.
እንደሚመስለኝ በጀነራል ፍሊን ላይ የደረሰው ነገር በጣም በጣም ፍትህ የጎደለው ነው። በሳቸው ላይ የተደረገው ሁሉና ሾልከው ስለወጡ ሰነዶች ሲታይ በጣም በጣም ፍትህ የጎደለው ተግባር ነው። ፍትህ የጎደለው በሚለው ላይ አሰምርበታለሁ።
የትራምፕ አስተዳደር ሌላም ችግር ገጥሞታል። በትራምፕ የምርጫ ዘመቻ ባለስልጣኖችና በሩሲያ መንግስት መካከል ቀጣይ ግንኙነት መደረጉን ያሳያሉ የተባሉ በድብቅ የተቀረጹ ክሮች መኖራቸው ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ እንዲህ አይነት ግንኙነት አልተደረገም በማለት አስተባብለዋል።
These are just newspaper reports that are not based on
እነዚህ በአቅል ላይ ያልተመሰረቱ የጋዜጣ ወሬዎች ናቸው። ያቀረቡት ተጨባጭ የሆነ ሐቅ የለም።
ሩሲያ በዩናይትድ ስቴትስ የምርጫ ሂደት ወቅት ስለነበራት ሚናና በሩሲያና በዩናይትድ ስቴትስ ባለስልጣኖች መካከል ስለተደረገው ንግግር በምክር ቤት ደረጃ ምርመራ እንዲደረግ ሪፑብሊካውያንና ዲሞክራቶች ተስማምተዋል። ይሁንና ሪፑብሊካውያኑ የምክር ቤት አባላት ምርመራው ፕሬዝደንት ትራምፕን በማይጎዳ መንገድ እንዲካሄድ ያደርጋሉ ብለዋል ክሎስ ላሪስ የተባሉ ተንታኝ። ጥልቅ ያለ ምርመራ ለማድረግ የበለጠ ኃይል የሚኖረው ወገን ያለየ ነጻ ኮሚሽን እንደሆነ አስገንዝበዋል።
ኢንዲፔንደንት ኮሚሽን ሃዝ ኢንታይርሊ ዲፍረንት ፓወርስ ኤንድ ኢዝ ኦፍ ኮርስ ማች
ነጻ ኮሚሽን ከምክር ቤታዊ ኮሚሽን ፍጹም የተለየ ስልጣን ይኖረዋል። እናም ለፕሬዝደንት ትራምፕ የባሰ አደገኛ ይሆናል። ነጻ ኮሚሽን የሚያስተውሰን የፕሬዝደንት ሪቻርድ ኒክሰንን እና የወተርጌትን ቅሌት ጉዳይ ነው።
በሌላ በኩል ደግሞ ሞስኮ የሚሳይል ውልን ጥሳለች ሲሉ አንድ የዋይት ሃውስ ባለስልጣን ትላንት ረቡዕ ከሰዋል። ብዙዎቹ ታዲያ የትራምፕን ወሳኝነት ለመፈተን የተደረገ አርገው አይተውታል። ላሪስ ግን እንዲህ አይነት ድምዳሜ ላይ መድረስ ችኮላ ይሆናል ብለዋል።
Trump is right in one point that we need to engage with Russia and with
Trump ትክክል የሆኑበት አንድ ነጥብ አለ። ይሄም ከሩሲያና ከፕሬዝዳንት ፑቲን ጋር ግንኙነት መፍጠር ይኖርብናል። ነገር ግን ከፑቲን ጋር የምናደርገው ግንኙነት ምን መልክ መያዝ አለበት? ዩናይትድ ስቴትስ ከሩሲያ ጋር ለምታደርገው ግንኙነት ምን ያህል ዋጋ ትከፍላለች?
የዩናይትድ ስቴትስ እና የሩሲያ ባለስልጣኖች ፕሬዝዳንት ትራምፕ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ ዛሬ በጀርመንና በአዘርባጃን ፊት ለፊት ተገናኝተው ይነጋገራሉ።
ከምሽቱ 3 ሰዓት ከ29 ደቂቃ ነው አዲስ አበባ ላይ አሁን። በዝግጅታችንን በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እየተከታተላችሁ ነው ያላችሁት። ክቡራትና ክቡራን አድማጮቻችን፣ ቴክኒሻኑ ጆ ጊል፣ የስርጭቱ መሪ ንጉሱ ታምሬ ነው። የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን። አሁን በስልክ ከላካችሁልን አስተያየቶች ጥቂቱን እናሰማችሁ።
ሄሎ ቪኦኤዎች፣ የምወዳችሁ እንደምናችሁልኝ። የሀገሬ ልጆች፣ ለምታደርጉት ሁሉ ነገር እጅግ በጣም አመሰግናለሁ። በግሌ ለኢትዮጵያ ሕዝብ፣ ለዳያስፖራው ውስጥ ያለው ይኸውና አንድ ላይ ተባብሮ እየሞተ እየተጋደለ ነው። ውጭ ያላችሁ እባካችሁ እባካችሁ እንግባባ። የቦይ ውሃ ነው በቀደዱልን። የቦይ ውሃ ማለት በቀደዱለት የሚሄድ ውሃ ነው። በመስመር በቃ ዝም ብሎ ሰው በመራው የሚሄድ የቦይ ውሃ አንሁን። ዳያስፖራዎች ጠንካሮቹ የተማርነው ያወቅነው አመሰግናችኋለሁ። አላማችን ምንድን ነው? መጣላት፣ መፋጠጥ፣ አማራ ኦሮሞ መባባል መባላት አይደለም። ለምንድን ነው አማራ የምንከፋፈለው? ለምንድን ነው ኦሮሞ የምንከፋፈለው? አንድ ኢትዮጵያ አንድ ባንዲራ፣ አንድ ኢትዮጵያ አንድ ባንዲራ። እባካችሁ የወደቁትን ወንድሞቻችንን የወደቁትን እህቶቻችንን የወደቁትን አባቶቻችንን እናሱን እንጂ ዛሬ የመባያ ጊዜ አይደለም።
ቮይስ ኦፍ አሜሪካ እንደምን ናችሁ? ደህና ናችሁ? አትሸገሩ። በኢትዮጵያ ኢትዮጵያ ያንግ የሆነ ዲሞክራሲ ነው ያለ፣ ገና በልመንበል ላይ ነው ያለ። ችግር ያለው ዋሽንግተን ነው። ዋሽንግተን ምን አይነት ነው ሚያስካካ ሚያጭ? እንዴት ያለ ችግር ነው! በየሄድክበት ሽሻ የሚባለው ምን አይነት ኮሚኒቲ ነው ያሉት በዋሽንግተን ውስጥ? ሀገር የተበላሸ አሜሪካን ሳይቀር መበላሸው ጀምረናል። ይሄ ነው ኢትዮጵያ? በሀገራችን ውስጥ ያልተደረገ ከዚህ የሆኑ እንደሱ እየከፈቱ ነው በኢትዮጵያ ውስጥ። እስኪ በዚህ እያናጋግሩልን ነው። ለዚህ እንዴት አድርገው እንደሚከለከል ለዚህ እስኪ ክሊን የሚያደርግ ነገር አቅርቡልን። ምሁራን ነው የሚሉት ያሉ ትላልቅ ሸነን የሚሉትን ኢትዮጵያ ነው የሚሉት እንጂ ለዚህ በዚህ በገባንበት ሀገር ስንዋረድ ስንት ሆምለስ ነው ያየሁትን በሳንጀላ ማነው ዋሽንግተን ውስጥ ስንት ውርደት ነው ያለ። ባካችሁ ዘመዶች ለህዝባችን እንቆርቆር። ለዲሞክራሲ ለዲሞክራሲ የሚለው ቃል ይቅር። አክሰርሳይዝ ነው ያለ ያንግ ዲሞክራሲ ነው በሀገራችን።
አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። ሌሎቻችሁም እንደዚሁ አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። እኔ በኢሜይል ነው እንጂ የምልከው በቃሌም አልናገር ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
የተከበራችሁ አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተከተሉን፣ ተነጋገሩ፣ ተሳተፉ። አሁን የካቲት ወርሃ ፌብርዋሪ በዩናይትድ ስቴትስ የጥቁሮች ታሪክ ወር ነው። ብዙዎች በወደቁበት በተቀደሰው የዌስት ቨርጂኒያው ሃርፐርስ ፌር ምድር በጃን ብራውን የተመራ አንድ ቡድን የዩናይትድ ስቴትስን ጦር ይዞታዎች ተቆጣጠረ። የሃርፐርስ ፌር ብሔራዊ ፓርክ ዋና የታሪክ ተመራማሪው ዴኒስ ፍራይ የባርነት ተቃዋሚውን ጃን ብራውንና ጓዶቹ ያንን የአሜሪካ የጽልመት ዕድሜ ለማብቃት የጀመሩትን የትግል ታሪክ ያስታውሳሉ። በ19ኛው መቶ ክፍለ ዘመን አጋማሽ
John Brown's a very frustrated American. He was so angry, in fact, that he determined that the only way...
John Brown, እኮ በጣም የተበሳጨ አሜሪካዊ ነበር። ባርነትን የማስወገጃው ብቸኛ መንገድ ተቋሙን በአመፅ ማስወገድ ነው ብሎ ያምን ነበር፣ በጦርነት መደምሰስ። መንግሥቱን ለመገልበጥም ብራውንና ሰዎቹ ከዩናይትድ ስቴትስ ጦር ላይ 100,000 የነፍስ ወከፍ ጠመንጃዎችን ለመዝረፍ ለጥቁር ባሮችና ለጸረ ባርነት ነጮች ለማከፋፈል አቀዱ። ያኔ በአንዳንድ የዩናይትድ ስቴትስ አካባቢዎች ባሪያ ፍንገላና መያዝ የተፈቀደና ሕጋዊ ነበር። የተወሰኑት ታጥቀው ወደ ሰሜን ወንዝ ሊሻገሩ፣ ቀሪዎቹ ደግሞ እዚያው ሆነው ሊከላከሉና ድጋፍ ሊሰጡ ሆነ ሐሳቡ። ጃን ብራውን የጦሩን ይዞታ ሃርፐርስ ፌር ላይ ከተቆጣጠረ ከ36 ሰዓታት በኋላ አንድ ባሕር ወለድ ኮማንዶ ኃይል አካባቢውን ከበበና እጁ ተያዘ። ከዚያም ለፍርድ ቀረበና በሞት እንዲቀጣ ተወስኖ ፍርዱ በስድስት ሳምንታት ውስጥ ተፈጻሚ ሆነ።
Some believe he's a tyrant and even use the word terrorist. Conversely, others say, no, he is a freedom fighter.
አንዳንዶች ጨካኝ አምባገነን ነው ይሉታል ጃን ብራውንን ሽብርተኛ ነው ያሉትም አሉ የለም ይላሉ ሌሎች ደግሞ ጃን ብራውን የነጻነት ተዋጊ ነው ጀግና ነው በጀብዱም ሲታወስ ይኖራል የሚሉ ብዙዎች ናቸው እነሆ የአርነት አዋጁ ተመቶ ባርነት ከሀገረ አሜሪካ በይፋ ከተወገደ 150 ዓመታት ተቆጠሩ የአሜሪካ ታሪክ የጥቁሮች ታሪክ ነው የጥቁሮች ታሪክም የአሜሪካ ታሪክ ነው ለዛሬው ንጻነት በተለያየ መንገዶች ታገሉና መስዋዕት የከፈሉ ጥቁሮች ቁጥራቸው ጥቂት አይደለም
What does it hurt me in the sea What does freedom mean to a free man What does the water mean to the man What does revolution mean to time? What does freedom mean to a free man? What does the potter's finger feel in the clay? What does freedom mean to a free man? What does a shepherd mean to the one who strays? What affection means to a lover in a day?
ነጻነት ነጻነት ለነጻ ሰው ምን ማለት ነው? What does freedom mean to a free man? ለሰማችሁት ይህ የጥቁሮች ታሪክ ወር ዝግጅታችን በየዕለቱ ይከተላል። ወሩ እስኪያልቅ ወርሃ ፌብሩዋሪ ማለት ነው። አሁን ወደ ዝግጅታችን ሁለተኛ ጋማሽ ቅንብሮች እናልፋለን። ከምሽቱ 3 ሰዓት ከ37 ደቂቃ ነው አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው ከዋሽንግተን ዲሲ ፕሮግራማችንን እያስተላለፍንላችሁ ያለ ነው።
Mention for mention ወይም ሰዎች ለሰዎች የተሰኘው ግብረሰናይ ድርጅት እንደ አውሮፓውያን አቆጣጠር በዚህ በዘንድሮ በ2017 ዓመተ ምህረት በኢትዮጵያ ለሚያከናውናቸው የተለያዩ መርሃ ግብሮች ከ290 ሚሊዮን ብር በላይ በጀት መያዙን ይፋ አድርጓል። ያለፉት ጥቂት አመታት ለድርጅቱ የቀውስ አመታት የነበሩ ቢሆንም ያንዳ በቃ የድርጅቱ ከፍተኛ ኃላፊ አስተውቀዋል። ድርጅቱ እስከዛሬ ባከናወናቸው ተግባራት ዘላቂና ፍሬያማ ውጤት እንዳስገኘም ኃላፊዎቹ ይናገራሉ። መለስካቸው አማሃ ዘገባ ልኳል።
በአማርኛ አጠራሩ ሰዎች ለሰዎች የተሰኘው ይህ ዓለም አቀፍ ግብረሰናይ ድርጅት በ2009 2010 ወይንም በአውሮፓውያን ዘመን አቆጣጠር በ2017 በኢትዮጵያ ለሚያካሂዳቸው የተለያዩ መርሃ ግብሮች 298 ሚሊዮን 139 ሺህ ብር ወይንም 12.4 ሚሊዮን ዩሮ ባጀት እንደመደበና ስራም እንደጀመረ ዛሬ ይፋ አደረገ። ድርጅቱ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ እንዳስታወቀው በትምህርት፣ በጤና፣ በቤተሰብ ምጣኔ፣ በኤችአይቪ ኤድስ እና በመሳሰሉ የተለያዩ መርሃ ግብሮች የታቀዱ ስራዎችን ለማከናወን ይህን በጀት አውጥቷል። ይህ ገንዘብ የተዋጣው በአብዛኛው ጀርመን ከሚገኘው የበጎ አድራጎት ድርጅቶች ሲሆን ተጨማሪው ደግሞ ከኦስትሪያ እህት ድርጅቶች መሆኑን የገለጹት የሜንሽን ፎር ሜንሽን ወይንም የሰዎች ለሰዎች ዲሬክተሮች ቦርድ አባል ሚስተር ፒተር ረኔ በዘንድሮው በጀት በኢትዮጵያ ከሚከናወኑ መርሃ ግብሮች የአንዱን በምሳሌነት አቅርበዋል።
We are going to build here and to finish this year about 20 schools.
ለዚህ አመት ወደ 20 የሚጠጉ ትምህርት ቤቶችን እንገነባለን። 2.2 ሚሊዮን የሚሆኑ ኢትዮጵያውያንንም ከተለያዩ መርሃ ግብሮቻችን ተቋዳሽ እንደሚሆኑ እንጠብቃለን። በእኛ አስተያየት ይህ የደሃ ለሆኑ ኢትዮጵያውያን ህይወት መሻሻል ትልቅ አስተዋጽኦ አለው።
በጋዜጣዊ ጉባኤው ላይ የተገኙት የቀድሞው የሚዩኒክ ከተማ ከንቲባና የበጎ አድራጎት ድርጅቱ የቁጥጥር ቦርድ ኃላፊ ክርስቲያን ኦዴ ያለፉት ጥቂት አመታት ለሜንሽን ፎር ሜንሽን በሶስት ምክንያቶች ጥሩ እንዳልነበሩ አልሸሸጉም። የበጎ አድራጎት ድርጅቶች በጀርመን መበራከት የድጋፍ ገንዘብ ማግኘቱን ሥራ ማክበዱ፣ የግብረሰናይ ድርጅቱ መስራች የካርል ሃይንዝ በሞትና በጀርመን የስደተኞች መብዛት በሰዎች ለሰዎች ወይንም ሜንሽን ፎር ሜንሽን ከባድ ተጽዕኖ አሳድረው መቆየታቸውንም ገልጸዋል። ዛሬ ግን ያንን ቀውስ ወደ ኋላ ትተን አልፈነዋል ይላሉ ክርስቲን ኡዴ።
We have since last year again an increasing income from Germany.
ካለፈው ዓመት ወዲህ ከጀርመን የግል ረጂዎች የሚገኘው ገቢ እንደገና እየጨመረ ነው። ባለፈው ዓመት ደግሞ ጭማሪው በ11% ከፍ ብሏል። ስለሆነም ቀውሱ እውነት ነው። ቀውስ አጋጥሞን ነበር። ቀውሱ አብቅቷል እና ቃል ልገባላችሁ እችላለሁ። የቀውስ ዓመታት አብቅተዋል። ስራችንን እንደገና በአዲስ መንፈስ እንጀምራለን። መልካም ዜናውም ይቀጥላል።
በተያዘው በጀት መሰረት በዚህ ዓመት አያሌ መርሃ ግብሮች እንደሚከናወኑ በጽሑፍ የተሰራጨው መግለጫ ያመለክታል። በአማራ፣ ኦሮሚያ፣ ትግራይ፣ ደቡብ ብሔሮች ብሔረሰቦችና ሕዝቦች ክልሎች ከሚገነቡ 7 አዳዲስና 17 ትምህርት ቤቶች ሌላ 83 የጥልቅ ጉድጓድ ውሃ ቁፋሮና የ76 ምንጮች ማጎልበት ሥራዎችን ጨምሮ 159 ንጹሕ የመጠጥ ውሃ ማዕከላት እንደሚገነቡና ሌሎችንም ይዘረዝራል። እነዚህ ግንባታዎች በእርግጥም ግንባታዎች እንጂ ጊዜያዊ ክንውኖች እንዳልሆኑ የሚያረጋግጠው የበጎ አድራጎቱ ድርጅት ብቻ እንዳልሆነ ያስረዱት ደግሞ የሰዎች ለሰዎች የኢትዮጵያ ተጠሪ አቶ ብርሃኑ ንጉሴ ናቸው።
እኛ ዘላቂነት አለው እንላለን። ዘላቂነቱን በምንድን ነው የምንለካው? ሰርተን ካስረከብናቸው ከአምስት ዓመት እና ስድስት ዓመት በኋላ የሆኑትን የውጭ ኢቫሉዌተርስ መጥተው አይተው ገምጋሚዎች ማለት ነው ገምግመው አይተው በትክክለኛ ህብረተሰቡን የጠቀመ ዘላቂነት ያለውና ሪፕሊኬብል ተዛማጅ ሌላም ህብረተሰቡ ያንኑ ይዞ መሆን ሳይሆን በእጥፍ የጨመረበትም አካባቢ ስላለ ፕሮግራሙ በጣም ጥሩ ስለሆነ ድርጅቱ ይሄንኑ ፕሮግራም አጠናክሮ ይዞ እንዲሄድ የሚል ነው ኮሜንት የተሰጠ።
ሜንሽን ፎር ሜንሽን ሰዎች ለሰዎች የተሰኘውን ዓለም አቀፍ ግብረሰናይ ድርጅት የዛሬ 36 ዓመት የመሠረቱት እውቁ ተዋናይ ካርል ሃይንዝ በም ነበሩ። በም ከዛሬ 2 ዓመታት በፊት አርፈዋል። በአዲስ አበባ ከተማ በስማቸው አደባባይ ተሰይሟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። አሁን ወደ ተከታዩ ዝግጅታችን እናልፋለን። በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን።
እንደ ዩናይትድ ስቴትስ ባለ ዲሞክራሲያዊ ስርዓት ውስጥ የሶስቱ የመንግስት አስተዳደር ቅርንጫፎች ምንነትና ሚና ዙሪያ የተጀመረ ልዩ ትንታኔ ቅንብር ነው የሚቀርበው። አሁን ሙያዊ ትንታኔውን የሚሰጡን ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ናቸው። አሉላ ከበደ ነው ያወያያቸው። የመጨረሻውን ክፍል ውይይት የዛሬውም ማለት ነው በቀደመው ፕሮግራሙ ማገባደጃ ላይ ባነሳው ጥያቄ ይጀምራል።
ዶክተር ብሩክ፣ ይሄ ህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው። የምናወራው በህዝብ ድምጽ ብለዋል ቀደም ብለው። ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው ነው እንደሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱን መቆጣጠር ሲችሉ ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የህግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነጻ እንዲሆን ቢጠበቅም በፖለቲካ ዘመም መሆናቸው ይለያልና ትልቅ የፕሬዚዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር
ትክክል። ይሄ በጣም ቁጥ ጥያቄ ነው አጣሉላ። ምንድን ነው እንግዲህ ሆነው የአሜሪካ ከፍተኛ ፍርድ ቤት 9 አባላት አሉት ማጆሪቲ እንዲኖር ነው በማለት ነው ጃንዋሪ ላይ 2016 ጀስቲስ አሶሺየት ጀስቲስ ማለት ተባባሪ ጀስቲስ አንቶኒን ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ። ያ እንግዲህ ክፍተት ፈጠረ። ያ ቦታ መሞላት አለበት። እንግዲህ አንቶኒ ስካሊያ ኖሚኔትድ ሆነው በማቅራቢነት ነው የተሾሙት በፕሬዚደንት ሮናልድ ሬገን ነው። ኮንሰርቫቲቭ እና በጣም አክራሪ ወደ ቀኝ የሆኑ ሰው ናቸው። እሳቸው ሲሞቱ 8 አባላት ይቀራሉ። ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዚደንት ነው። በወቅቱ የነበረው ፕሬዚደንት ማን ነው? ፕሬዚደንት ባራክ ኦባማ ናቸው። ፕሬዚደንት ባራክ ኦባማ እንደምናስታውሰው በጣም ጊዜ ተይተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር እንደምናስታውሰው። ግን ይህንን እንደ ጉዳይ ብለው ሪፐብሊካኖቹ ሊያዩትም አልቻሉም። ለምን? ህግ አውጪውን የሚቆጣጠሩት እነሱ ስለነበሩ ነው። እና ይኸው 10 ወር ሆነ። እነሱ ምንድን ነበር እቅዳቸው? ምርጫው ኖቬምበር 2016 ላይ ጠብቀን 10 ወር ጠብቀን ምርጫው ውጤት አይተን እኛ ካሸነፍን የእኛ መብት ነው በሚል ነው። እንሆ ፕሬዚደንት ትራምፕ ተመረጡ ሪፐብሊካን ወክለው። በዛ መሰረት እንግዲህ አሁን ኒል ጋርላንድ የሚባሉ ሰውዬ ሰይመው ወደ መሾሙ ሂደት ፕሮሰስ ተጀምሯል ማለት ነው።
ዶክተር ብሩክ ወደ ኋላ ምንመለስ እንግዲህ ይሄ የዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። የሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያሉ አሉና እስኪ በታሪክ ባለፈው ፕሮግራማችን እንዳስታወቁት የፈረንሳዩ የፍልስፍናና የሕግ ሰው ያፈነጠቁትን ሐሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋር ይዛመዳል። ይሁንና በዩናይትድ ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዚዳንቶች አንደኛው ጎልተው ይታወቃሉ በዚህ ሕገ መንግስታዊ ድንጋጌ የታቀፈውን ይህን ሐሳብ በማራመድ ጄምስ ማዲሰን እነኚህ ሐሳቦች ያን ሀል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈለቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎች አኗኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት?
ይሄ ነው እንግዲህ አሜሪካ በጣም የሚደንቀው። በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር ጥቂት ብቻ አንቀጾች ያዘች ህገ መንግስት ነው አሜሪካ። የጀርመንን ብንወስድ መጽሐፍ ያህል 800 ገጽ ነው። ፈረንሳይም እንደዛው ነው። እንግሊዝም አንሪትን ከስተመሪ ሎ ቢሆንም ያን ያህል ትልቅ ነው። ግን ሊቪንግ ኮንስቲቱሽን ይሉታል። የሚተነፍስ ሳምባ ያለው ህገ መንግስት
የሆነ
ህያው የሆነ ህገ መንግስት ነው። የሀገር የሚመካበትም በዛ ነው። እና ይገርምሃል፣ ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይሄው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አታሉላ ይሄ ህብረተሰብ የሚንቀሳቀሰው። ይህን ካልኩ በኋላ አንድ ታሪካዊ ላጋራ ፈልጋል። እንግዲህ እነ ማዲሰን፣ እነ ቶማስ ጄፈርሰን፣ እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ፣ ጆርጅ ዋሽንግተን መሪያቸው ናቸው፣ ሌሎችም ምንድን ነው መርሳት የለብን ያችኛው አሜሪካ ማለት በ1789 ህገ መንግስት ይዛ የተወለደችዋ ነጻነቷ ግን 1776 የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። የህገ መንግስት ሲቀረጽ ሴቶችን ያቀፈ አልነበረም። አታሉን አንደኛ ሴቶችን መብት የሚያከብር አልነበረም። ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምፅ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለ። ሁለተኛ፣ ሶስተኛ የተወሰነ ንብረት ማፈራ ሳይቶ መሆን አለ ድምፅ የሚሰጠው። ሶስተኛ እድሜው ከፍ ያለ ነው። እንደ አሁን 18 አይደለም ድምፅ የሚሰጠበት እድሜ፣ እኩሌታ 30 በላይ ይሄዳል። እንደገና ደግሞ በባርነት ስር የወደቁትን ወገኖች ያን አይመለከት እና ሊሚትድ ነው የነበረ ነው። ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት ነው
በየጊዜው በሚወጡ የህግ ማሻሻያዎች።
ትክክል። ስሌቨሪን የሚያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ብዙ ነገሮች አሉ የራሱን የቻለ እሱ እና ህያውነቱ ሳምባ ያለው የሚተነፍስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ ተከራክረውበት መታመን ላይ ከደረሰ አሜንድድ እና መስተካከል የማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ወደ ለምሳሌ ምንድን እነሱ ጥረታቸው የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበትም። ስለዚህ ምን እናደርግ? እንቆጣጠረው። ስክር እንቆጣጠረው። እንዴት ነው የምናደርገው? ከተለያየ አቅጣጫ ሶስቱም ብራንቾች አንዱ ሁለቱን፣ ሁለቱ አንዱ፣ አንዱ ሁለቱ፣ ሁለቱ አንዱ ስልጣን አላቸው፣ ጥርስ አላቸው በተሰጣቸው ስልጣን እንዲሰሩ። ዝም ብሎ ጥርስ አልባ አይደሉም። ነገር ግን ጥርስ አላቸውና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ
እሱ የሚቆጣጠርበት መካኒዝም አላቸው። አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ። አንቶኒ ስካሊያ ሞቱ። መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት አለው ኮንግረስ ስለሆነ፣ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለ ወንበር ስለያዙ ምንድን ነው ያደረጉት? የፖለቲካ ጨዋታ ነው የተጫወቱ። ግን ህጉ ፈቅድላቸው፣ ትንሽ እንደው ጉሽሚያ ቢኖረውም ህጉ ፈቅድላቸው። ምክንያቱም ዴሞክራቶችም እኮ በተራቸው በዛ ሁኔታ ሲወድቁ ገፋ የማያደርጉበት ምክንያት የለም እና ገፍቶ እዚህ ደርሰዋል። አሁን እንግዲህ እኚህ ሰው እየተሰየማሉ። ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ በዝርዝር የህይወት ታሪካቸው እስከነ ግብር አከፋፈላቸው የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድን ነው የሚባለው? ይሄ ሲምፕል ማጆሪቲ ማለት 50% ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት 60% ሴናተሮች 60% ድጋፍ መጋኝ ማግኘት አለበት ማለት ነው። እንግዲህ 60% ይለዋወጣል። ምንድን ነው 3/5 ማለት 3/5 የ160 ነው የሚሆነው። በዛ ነው የሚሰላው። አሁን እንግዲህ
ባህልና ማህበረሰብ ነው ተከታዩ ዝግጅታችን።
በአዲስ አበባ ዩኒቨርሲቲው የሥነ ጥበብ ትምህርት ቤት አዲስ ስያሜ ላይ የሚያተኩር ነው የዛሬው ዝግጅት። ከዚህ ዓለም በሞት በተለዩት በቆርቋሪውና በቀድሞ ዲሬክተሩ በአለፈለገ ሰላም ስም መሰየሙ ነው የዛሬ ውይይት ርዕስ። ንጉሱ ያክሊሉ ነው ከአዲስ አበባ የላከው።
የአዲስ አበባ ዩኒቨርሲቲ አንዳንድ ፋኩልቲዎቹን በመምህራኑ ስም እየሰየመ ነው፣ ባለውለታ በሆኑ መምህራን ስም። ለምሳሌ እነ ሪቻርድ ፓንክረስት፣ ገብረ ክርስቶስ ደስታ፣ ሸቱ ጮሌ፣ ሌሎችም። የአዲስ አበባን ስነ ጥበብ ትምህርት ቤትም ከዛሬ 4 ወር በፊት ከዚህ ዓለም በሞት የተለዩት ሰዓሊና መምህር አለፈለገ ሰላም ስም ሰይሟል። ግን አለፈለገ ሰላም ሳይል አባታቸውን ሳያገባ አለ ነው ያለው። አለ ነው አለ ነው ያደነጋግራል ሲነበብም። ደግሞ ስለምንድን ነው የሌሎቹ በአባት ስማቸው ጭምር ህንጻ ወይም ደግሞ አንድ የትምህርት ክፍል በስማቸው ሲሰየም የኚህ የአገር ባለውለታ ሰው አለ አለ እያለ የሚያደነጋግር ስም ብቻ እንዲጠራ የተደረገው ያ የሥነ ጥበብ ትምህርት ቤት? ይኸው ዩኒቨርሲቲ በቅርቡ የባህል ማዕከሉን በተስፋ የገሰሰ ሙሉ ስም ሰይሟል እና አለፈለገ ሰላም እንደ ዘውዲቱና እንደ ጣይቱ ያላባት ስም የቀሩበት ምክንያት ምንድን ነው ብሎ ብዙ ሰው ስለሚጠይቅ ያንን ለማንሳት ፈልጌ ነው ዛሬ አሉላ ከበደ ባህልና ማህበረሰብ ፕሮግራም ጎራ ያልኩት። አለፈለገ ሰላም ከ4 ወር በፊት ነው ከዚህ ዓለም በሞት የተለዩት። በ40ኛው ቀን የረፍታቸው መታሰቢያ ዕለት አንድ ፕሮግራም በዚያው በስነ ጥበብ ትምህርት ቤት ተዘጋጅቶ ነበርና ሰዓሊ እሸቱ ጥሩነህ የተናገረውን ላቅርብ።
ይህ ትምህርት ቤት አለ ነው የሚባለው። አለ እና አለ ይለያያል። ያለ አባት የተወለደ ማንም የለም። ይህ ትምህርት ቤት በአለ ፈለገ ሰላም ስም ሆነ በሙሉ ስማቸው ይጠራል። የማይጠራም ከሆነ እንዳለ በጥሬው ይቀመጥ። ይሄንን ምናልባት አጠገባቸው ስለነበርን እኛ የጻፍን እንዳይመስለው እሳቸው አጽፈው ኮፒ ሰጥተውን ሂደው ሰጥተዋል። ወይ በስሜ ይሁን በሙሉ ስም ወይ ይቅር ብለዋል በሕይወታቸው እያሉ። የገረመኝም ይሄ ነው። አለ ተብሎ መቅረቱ አሳዛኝ ነው። እንደው ወደ እምነት ውስጥ አልግባ እንጂ በእምነታችን እንኳን ክርስቶስ ያለ አባት አልተወለደም። ወልደ አብ ይባላል። ያለ አባት የተወለደ ሰው ስም አይሰጠውም። ይሄ የምከራከረው ነው። በጊዜውም ተናግሬ ያለው ለበጎ ነገር እስከተነሳን ድረስ እንደዛ አይነትም ክርክር እስከተደረገ ሙሉ ስማቸው አብሮ መቀመጥ አለበት። በቁንጽ ላይ ሆን እኚህን ሰው ማስታወስ ካስፈለገ አያስፈልግም እንኳን ቢሆን ይሄ ቢልዲንግ ይሄ ቤት እስካልፈረሰ ድረስ ስማቸው አለ። በታሪክ ውስጥ ወደ ኋላ ሄዶ ማንበብ ነው። ብጠቅስላችሁ አለፈለገ ሰላም አለፈለገ ሰላም የአዲስ አበባ ስነ ጥበብ ትምህርት ቤት መስራች የመጀመሪያው መምህር ጋዜጣ ላይ ሞልቷል። 40ዎቹ ላይ ገና አሜሪካን እያሉ የመጀመሪያ ዲግሪ ያገኙ ናቸው።
ሁለተኛ ዲግሪያቸውን እዛው አሜሪካ ውስጥ አግኝተዋል። እሸቱ ጥሩነህ
በስነ ጥበብ በዛ ጊዜ ምን ማድረግ ትፈልጋለህ ተብሎ አዲስ ዘመን ጋዜጣ ላይ ማየት ትችላላችሁ። እቺ የተማሪ መቀመጫ ላይ ተቀምጠው ኢዝላ ፊታቸው አስቀምጠው ወይም ደግሞ የስዕል መስሪያ ዞር ብለው ኢትዮጵያ ስገባ ማስተማር ነው የምፈልግ ያሉ ናቸው። ከውጭ ሀገር አዲስ አበባ ሲመጡ ለማስተማር ያቀዱትን እቅድ ነው የፈጸሙት። ዝም ብለው ያሰቡት አይደለም። መተው ሲመሰርቱ ያደረጉት እዚህ ተላልፏል። ያን ጊዜ ያገዟቸው ከመቶ ካዋጡት ወደ 75 80 ሺህ ከተዋጣው አንድ ግሪክ ነው ከፍተኛው ገንዘብ ይሰጣቸው። ለምነው ተለቅተው ነው ያንን እርሾ ይዘው ነው ጃንዌ ጋር ይቀርቡት። ያን ጊዜ የውጭ ሀገር ተማሪዎች ጃንዌ ፊት መቅረብ እድል አላቸው። ከሁሉም በላይ ደግሞ አቶ አለ በአባታቸው ባለቃ ህሩይ በአጎታቸው በብላታ ማዕላ ፍሩይ በቅርብ ይታወቃሉ። እንደመጡም ፓርላማ ሰርተዋል። ትልልቅ ስዕል አላቸው። እሳቸውም ሲነግሩኝ ነበረ እዛ ላይ በሰሩት ጃንዌ ያውቋቸዋል። በል ላንተ ይሄንን የሚያስፈጽም በጊዜው የትምህርትና ስነ ጥበብ ሚኒስቴር ነው የሚባለው የስነ ጥበብ ዳይሬክቶሬት አሁን የክብር ዶክተር ከበደ እሳቸው ይርዱ ወይም ይከታተሉልን ባልደረባ ሰጥቻሉ ተብለው ነው የተመሰረተው። እዛ ላይ ተመስርቶ 150 ሺህ ነው የኢትዮጵያ ብር የተከፈለው ለዚህ ይሄን ለመስራት። አንዱ 150 ሺህ ያወጣው እቃው ነው እንጂ አርክቴክቱ አይደለም። አርክቴክቱ ሳሊው ሚካኤል ቴዎድሮስ አባት እዚህ የተማረው ናቸው የሰሩት። ይሄም አብሮ ሊቀመጥ ይገባል። በነፃ ነው የሰሩላቸው። አሁን ልለው የምፈልገው ውጭ ሀገር ደርሰው የመጡ ሰዎች በዛ ጊዜ ለኢትዮጵያ ምን ልስራ ነው የሚሉት። የሚያሳዝነው ግን በአሁኑ ጊዜ ለኢትዮጵያ ምን ልስራ የሚለውን ያህል ሊያብብና ሊሰፋ ሲችል ያለውንም ማስረሳት ሊሆንም አይችልም። ማንኛችንም ቢሆን ደግ የሰራን ሰው እንኳን ቀርቶ ክፉን የሰራ እንረሳም። ለእኔ ይሄ ትምህርት ቤት 5 ዓመት ተምሬበታለሁ፣ 3 ዓመት አስተምሬበታለሁ። ታላላቅ አስተማሪዎች አስተምረውኛል። የሄድኩበት አላፈርኩም። ይሄ ሊሆን የቻለው አቶ አለ ትምህርት ቤቱን ስለመሰረቱ ነው። ሁላችንም በዚህ መልክ ነው የወጣ ነው። የት ሄደን ነው ያፈርነው? ተናገሩ እስቲ። ማን ያፈረው ውጭ ሀገር ወጥቶ? እሳቸው ያስተማራቸው ልጆች ናቸው ያስተማሩት። ታደሰ በላይነ፣ ታደሰ ማመጫ፣ ወርቁ ማሞ ካስተማሩኝ ውስጥ ናቸው። በዛ ጊዜ ከነበሩት በጊዜ የደረሱት ናቸው። እና ለእኛ ይሄ ትልቅ ሀብት ነው። ስማቸው እንዲከበርላቸው አጥብቄ ጠይቃለሁ። ከአክብሮት ጋር ነው። አመሰግናለሁ።
ሰዓሊ እሸቱ ጥሩነህን አመሰግናለሁ። ሌሎችም የምትሉት ካለ ፕሮግራማችን ክፍት ነው።
እናመሰግናለን ንጉሴ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ስርጭት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የሶማሊያ ሕዝብ የብሔራዊ ምርጫ ሂደቱን በተሳካ ሁኔታ አከናውኖ መሐመድ አብዱላሂ መሐመድን ቀጣዩ ፕሬዚደንት እንዲሆኑ በመምረጡ ዩናይትድ ስቴትስ እንኳን ደስ ያለ ትላለች። ዩናይትድ ስቴትስ ከአዲሱ የሶማሊያ ፕሬዚደንትና መንግሥት ጋር በቅርበት የመስራት ጉጉት አላት። የሶማሊያ የጸጥታ ኃይልና በሀገሪቱ ያለው የአፍሪካ ህብረት ተልዕኮ የምርጫው ሂደት በአንጻራዊ የጸጥታ ደህንነትና በተረጋጋ ድባብ እንዲካሄድ ባለፉት 6 ወራት ውስጥ ላደረጉት ጥረት ምስጋና ይገባቸዋል። ይህ ሽግግር ለሀገሪቱ ወሳኝ እርምጃ ነው። በሀገሪቱ ዙሪያ ያሉ በብዙ ሺህ የሚቆጠሩ ወጣቶችንና ሴቶችን ያካተቱ ሶማሊያውያን ከ4 ዓመታት በፊት ከተደረገው ምርጫ በበለጠ ብዛት ወጥተው በመምረጣቸው እናሞግሳቸዋለን። ይሁንና የምርጫው ሂደት ጉድለቶች የነበሩበት መሆኑ አሳዝኖናል። አዲሱ የሶማሊያ አስተዳደር ሙስናን ለማጥፋትና እንደ አውሮፓ አቆጣጠር በ2020 ዓ.ም ነፃና ፍትሐዊ የሆነ አንድ ሰው አንድ ድምፅ የሚሰጥበት ምርጫ እንዲካሄድ ለማስቻል ጠንካራ የምርጫ ተቋማት እንዲመሰረት እናበረታታለን። በሀገሪቱ ቅድሚያ ሊሰጣቸው የሚገባ ችግሮችን ለመፍታት አዲስ መንግስት የመመስረቱ ጉዳይ ወሳኝ ነው። አሁን ዋናው ችግር የሚሆነው ድርቅ፣ የዋጋ መናርና የምግብ ተደራሽነት ውሱን መሆን ሊያስከትለው የሚችል ረሃብ ነው። በሀገሪቱ እርቅ ለማውረድ፣ የድርቅ ሁኔታን ለማቃለል፣ ጸጥታን ለማጠናከር፣ ጠንካራ ተቋማትን ለመገንባት፣ ለሶማሊያ ሕዝብ መልካም አስተዳደርና ልማት ለማቅረብ ዩናይትድ ስቴትስ ከአዲሱ ፕሬዚደንትና መንግስት ጋር ለመስራት በጉጉት ትጠብቃለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ¶¶
የተከበራችሁ አድማጮች፣ በቅርቡ ያለፉት ሰሞኑን በአዲስ አበባ ዩኒቨርሲቲው አንጋፋ ምሁርና መምህር በዶክተር ገብሩ መርሻ የሕይወት ታሪክ ላይ የተዘጋጀ ዘገባ በነገው ምሽት እናቀርብላችኋለን። ሐዘናችንን ለቤተሰቦች እንገልጻለን፣ እንዲሁም መጽናናትን እንመኛለን ለወዳጆቻችሁ ሁሉ። ዝግጅታችን ለዛሬ በዚሁ ተጠናቀቀ። ጆ ጊል የቴክኒሻኑ ነው። ንጉሡ ታምሬ ፕሮግራሙን መርቷል። ያስተናገድናችሁ ሰሎሞን አባተና
ቆንጂት ታየነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በተለመደው በሶስት ሰዓት እንገናኛለን። በሰላም ደሩ።
ደህና ደሩ።